የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሐምሌ 9 2015 ዓመተ ምህረት ዝግጅታችን ጀመረ።
የዩናይትድ ስቴትስ ጠቅላይ ፍርድ ቤት በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ ወይም አፈርማቲቭ አክሽን እንዲሰረዝ ውሳኔ አስተላልፈዋል።
ከዚህ በፊት ሳይቀጥሩ አድሎ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድተዋል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል።
የሰማችኋቸው የህግ ባለሙያ የሆኑትን አቶ ዘካሪያስ ኃይሉን ነው። የጠቅላይ ፍርድ ቤቱ ውሳኔ በአሜሪካ የትምህርት ተቋማት እንዲሁም ጥቁሮችና ሴቶችን ጨምሮ በተለያዩ አድሎ የሚደረግባቸው የህብረተሰብ ክፍሎች ላይ ያለው ተጽዕኖ ምን ይመስላል በሚለው ሀሳብ ላይ ትንታኔ ሊሰጡን አብረውን ያመሻሉ።
አማርኛ ጎግል ላይ ከገባ ቆይተዋል፣ ግን ኦዲዮ ትራንስሌሽን አልነበረም። ኦዲዮ ትራንስሌሽኑን የሰራ ነው አሁን 5 ወር ነው 6 ወር በፊት ነበር የሰራ።
አሁን ደግሞ የሰማችኋቸው አቶ አብዲሳ ባንጫ ይባላሉ። በጉግል ትርጉም መተግበሪያ እስከዛሬ በጽሁፍ ብቻ የሚገኘውን የአማርኛ ቋንቋ በድምፅ መተርጎም የሚያስችል የመተርጎሚያ ቴክኖሎጂ በመጠናቀቅ ላይ መሆኑን ከሚመለከተው መሰናዶ ላይ የተቀነጨበ ነው።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ሐምሌ 9 2015 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ያነሳን እንዳሳለን ዘና የሚያደርጓቸውን ሙዚቃዎችን ማስተናግተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ። ከእሁድ ምሽት ዜና ጋር እንግዶ ወልዴ ነኝ። በትግራይ ክልል የሚገኙ አህጉረ ስብከቶች 10 ኤጲስቆጶሳትን በዛሬው ዕለት መርጠዋል። ምርጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ሕገ ወጥ ነው በማለት ሲቃወመው የነበረው ነው። የቪኦኤ ሙልጌታ አጽዋ ከአክሱም ተከታዩን ዘገባ ልኳል።
ዛሬ እሁድ ሐምሌ 9 2015 ዓ.ም በአክሱም ከተማ በተካሄደ የኤጲስቆጶሳት ምርጫ 5 አባቶች በአገር ውስጥ 5 ደግሞ በውጭ አገር እንዲያገለግሉ ተመርጠዋል። የሽረ እንዳስላሴ ትግራይ ሰሜናዊ ምዕራብ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ምርጫው አባት ለሚያስፈልጋቸው በአገር ውስጥና በውጭ አገራት ለሚኖሩ የክልሉ ተወላጅ አማኞች አባት ለመመደብ የተካሄደ መሆኑን ገልጸው ሂደቱም ሕጋዊ ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሐምሌ 6 ቀን 2015 ዓ.ም ባካሄደው ስብሰባ በትግራይ ክልል ይደረጋል የተባለው ሲመተ ኤጲስቆጶሳት ቀኑና ቤተክርስቲያንን የጣሰና ተገቢነት የሌለው ሕገ ወጥ ነው በማለት እንደሚቃወመው ባወጣው መግለጫ ማስታወቁ ይታወሳል። ሂደቱ መንግስት እንዲያቆመው ቅዱስ ሲኖዶስ ጥሪ አቅርቦ ነበር። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ ቆሞስ አባ ሰረቀ ብርሃን ወልደ ሳሙኤል የተባሉ የትግራይ ተወላጅ የሃይማኖት መሪ ከአውስትራሊያ ወደ መቀለ ሲጓዙ በአዲስ አበባ ኤርፖርት ተይዘው ከቆዩ በኋላ ከሀገር በኃይል እንዲባረሩ ተደርጓል ያለ ሲሆን ይህም አጥብቆ እንደሚቃወመው ገልጿል። ይህ ተግባር በአንድ ግለሰብ ላይ የተፈጸመ ሳይሆን በትግራዊነት ላይ የቀጠለ በደል ነው ብሏል። ቆሞስ አባ ሰረቀ ብርሃን በዛሬው ዕለት በተካሄደ ምርጫ በውጭ ሀገራት ሊያገለግሉ ከተመረጡ ኤጲስቆጶሳት አንዱ ናቸው። ለአሜሪካ ድምፅ ሙልጌታ ጽባሃም አክሱም።
የሱዳን መከላከያ ሰራዊት ተወካዮች እንደገና ከተፋላሚው የፈጥኖ ደራሽ ኃይሉ ጋር ውይይት ለመቀጠል ወደ ጀዳ ሳውዲ አረቢያ ተመልሰዋል ሲሉ ማንነታቸው እንዲገለጽ ያልፈለጉ አንድ የመንግስት ምንጭ ለኤኤፍፒ ዜና ወኪል ተናግረዋል። በሱዳን የሚካሄደው ጦርነት 3ኛ ወሩን አስቆጥሯል። የፈጥኖ ደራሽ ኃይሉ የውይይቱን መቀጠል በተመለከተ ያለው ነገር የለም። በሳዑዲ አረቢያ እና በአሜሪካ አሸማጋይነት በጀዳ ሲካሄድ የነበረው ውይይት ለበርካታ ጊዜያት የተኩስ ማቆም ስምምነቶች ከተጣሱ በኋላ ከሳምንታት በፊት ተቋርጦ ነበር። በኢጋድ አስተናጋጅነት ባለፈው ሳምንት በኢትዮጵያ መዲና አዲስ አበባ ተደርጎ በነበረው ሱዳንን በተመለከተው ውይይት ላይ እንደማይሳተፍ ካስታወቀ ወዲህ የሱዳን መንግስት እንደገና ወደ ዲፕሎማሲያዊ ጥረቶች የመግባቱን ፍላጎት በሳውዲ በሚገኙ ተወካዮች በኩል አሳይቷል። የሱዳን መንግስት በአዲስ አበባው ምክክር ላይ ያልተገኘው የኬንያው መሪ ዊሊያም ሩቶ የውይይቱ ሊቀመንበር መሆናቸውን በመቃወም ነበር። ለፈጥኖ ደራሽ ኃይሉ ያደላሉ ስትል ሱዳን ሩቶን ትከሳለች። በሁለቱ ኃይሎች መካከል የሚደረገው ውጊያ አሁንም እንደቀጠለ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ በቂ ውሃ ካለመውሰድ በሚመጣ መዳከም ምክንያት ትናንት ቅዳሜ ሆስፒታል ገብተው የልብ መቆጣጠሪያ መሳሪያ ከተገጠመላቸው በኋላ ዛሬ ተለቀዋል። ናታንያሁ ቅዳሜ ዕለት በለቀቁት የቪዲዮ መልእክት እስራኤላውያን በቂ ውሃ እንዲጠጡና ፀሐይ ላይ የሚቆዩበትን ጊዜ እንዲያሳጥሩ መክረዋል። የ73 ዓመቱ ናታንያሁ ወደ ሆስፒታል ከመወሰዳቸው በፊት የሙቀት መጠኑ 38 ዲግሪ ሴልሲየስ ደርሶበት ከነበረው ሲ ኦፍ ጋሊሊ ከተሰኘው ሐይቅ አካባቢ ነበሩ ተብሏል። የቻይና ተዋጊ መርከቦች ከሩሲያ የባህርና የአየር ኃይል ጋር ልምምድ ለማድረግ ጃፓን ባህር ተብሎ ወደሚጠራው የውቅያኖስ አካል አቅንተዋል ሲል የቻይናው መከላከያ ሚኒስቴር አስታውቋል። ስልታዊ የውሃ መተላለፊያዎችን ደህንነት ለመጠበቅ ያለመ ነው ተብሏል። ወታደራዊ ምክክር እንዲደረግ አሜሪካ የምታቀርበውን ጥያቄ ቻይና ቸል ማለቷን በቀጠለችበትና ሞስኮቭ ዩክሬንን ከወረረች ወዲህ የተደረገ ከበድ ያለ ወታደራዊ ልምምድ እንደሆነ ተነግሯል። ከዩክሬን ወረራ ቀደም ብሎ የሩሲያው ፕሬዚደንት ቭላድሚር ፑቲንና የቻይናው ሺጂንፒንግ የአሜሪካንን ተጽዕኖ ለመቋቋም ሲሉ ገደብ የለሽ ትብብር እንደሚያደርጉ አስታውቀው ነበር። በመጨረሻም አድማጮች፣ በማስታወቂያ ገቢ መቀነስና በዕዳ መከማቸት ሳቢያ ትዊተር ገንዘብ እያጣ መሆኑን ባለቤቱ ኢላን መስክ ትናንት በዛው በትዊተር አስታውቀዋል። ትዊተር ምንም ነገር ከማድረጉ በፊት ገቢ የሚገኝበትን ዘዴ መቀየስ አለበት ያሉት መስክ የማስታወቂያ ገቢው 50% መቀነሱን አስታውቀዋል። 44 ሚሊዮን ዶላር ከፍለው ባለፈው ዓመት ትዊተርን ከተረከቡና በርካታ የኩባንያውን ከፍተኛ ባለሙያዎች ካባረሩ በኋላ ማስታወቂያ አስነጋሪዎች ሁኔታው ስላሳሰባቸው ግንኙነታቸውን አቀዝቅዘዋል። በትዊተር ላይ የሚወጡ መልእክቶችን መቆጣጠርን በተመለከተ የተደረገው ለውጥም ለችግሩ አስተዋጽኦ አድርጓል ተብሏል። ታግደው የነበሩና አንዳንድ አጨቃጫቂና ለግጭት መንስኤ የሚሆኑ መልእክቶችን የሚያወጡ ተጠቃሚዎች ኢላን መስክ ትዊተርን ከተረከቡ ወዲህ ተመልሰዋል። አድማጮች፣ ለምሽቱ ያስኩት ዜና ይኸው ነበር። ዜናውን ያቀረብኩላችሁ እንግዶ ወልዴ ነኝ። መልካም ምሽት።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሐምሌ 9 2015 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት።
ደሬ ሁለት ሳምንት ቆጥረን እንደተለመደው በመስታወት መሰናዷችን ተገናኝተናል። ሁለቱ ሳምንታት እንዴት አለፉ?
ውብ ነበሩ። ከስራ ከቤተሰብ ጋር እያልን ለዚህ መሰናዶ የምናካትታቸውን ፕሮግራሞችን እያሰናዳን እዚህ ደርሰናል። አንቺስ ጋር እንዴት ነበር?
እኔ ጋር መልካም ነው። በተለይ ደግሞ በዚህ ሳምንት ብዙም ተከታትየው የማላቀው የሴቶች ዓለም ዋንጫ ዙሪያ ፕሮግራም አዘጋጅ ነበር እና 30 ዓመት ላስቆጠረው የሴቶች ዓለም ዋንጫ ብዙ ነገር ያወቅኩበት ሳምንት ነበር።
በመጪው ሳምንት አውስትራሊያና ኒውዚላንድ በጋራ የሚያስተናግዱት የሴቶች የዓለም ዋንጫ ሊጀመር የቀናት ዕድሜ ናቸው የቀሩት እና እስኪ ምን አዲስ ነገር አለ? በተለይ ደግሞ የአፍሪካን ተሳትፎ በተመለከተ
ብዙ አዲስ ነገር አለ ደሬ። ለምሳሌ በዚህ ዓመት ለመጀመሪያ ጊዜ ነው 34 የሴት እግር ኳስ ቡድኖች በዚህ ዓለም ዋንጫ ላይ የሚሳተፉት። ከነዚህ ደግሞ አራቱ ከአፍሪካ ናቸው። የደቡብ አፍሪካ ባኛና ባኛና፣ የናይጄሪያ ሱፐር ፋንኮን፣ ዘ ላይንስ ተብለው የሚጠሩት የሞሮኮ ቡድኖች እና የዛምቢያኖቹ ዘ ኮፐር ኩዊንስ ማለት ነው። ይህ ብቻ አይደለም፣ በሴቶች የእግር ኳስ ታሪክም ለመጀመሪያ ጊዜ ከ1 ሚሊዮን በላይ ተመልካቾች ትኬት በመግዛት በጣም ብዙ ተመልካቾች የሚመለከቱት የዓለም ዋንጫ መሆኑም ተገልጿል።
ዋው! በውጤት ደረጃም የሚጠበቁት የአሜሪካ፣ የጀርመን፣ ብራዚል እና ጃፓን ቡድኖች እና ሌሎችም አሉ። እንግዲህ አጓጊ እንደሚሆን ይጠበቃል። ጨዋታዎቹ ሲጀመሩ የበለጠ በስፋት የምንመለከተው ጉዳይ ይሆናል። እንግዲህ ስለ ሴቶች የዓለም ዋንጫ ይሄን ካልን ወደ መጀመሪያው መሰናዶ ከማለፋችን በፊት አንድ ሙዚቃን ጋብዝ ሊሊ።
ይቻላል። በሴቶች ጉዳይ ስለጀመርን ለመልካም ሴቶች፣ ተንከባካቢ ሴቶች፣ በተለይ ደግሞ ለእናቶች የተዜመውን የዮሐናን ውሸት ዋናው ዜማ ቀዳሚ ምርጫችን ይሁን። ወጣቱም የሬጌ ስልት ሙዚቃ ተጫዋቹም የዮሐናን ሙዚቃ ነው ሰምተን የተመለስነው። አሁን ወደ መጀመሪያው ቅንብራችን እንለፍ።
መልካም። የመጀመሪያው ዝግጅታችን የአሜሪካው ጠቅላይ ፍርድ ቤት የተቀለበሰው አፈርማቲቭ አክሽን የደቀነውን አደጋ ይቃኛል።
የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችንና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልሚያ ፖሊሲ ወይም አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ አሳልፏል።
በሪዮት ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች 6-3 በሆነ ድምፅ ላለፉት 45 ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ ትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረዋል ስትይ ሊሊ በሚኒሶታ ከተማ ምክር ቤት የፍትሐዊነትና የእኩልነት እድል ቢሮ ረዳት ዳይሬክተር የሆኑትን የህግ ባለሙያ አቶ ዘካሪያስ ኃይሉን አነጋግረሻቸዋል። በቀጥታ ከሳቸው ጋር ወደ ነበረሽ ቆይታ እንለፍ።
አቶ ዘካሪያስ በጣም ነው የማመሰግነው። ይሄ በተለይ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎ ተደርጎባቸዋል ተብለው የሚታሰቡ የተገለሉ የማህበረሰብ ክፍሎችን ለመደገፍ ለአመታት ይተገበር የነበረ ፖሊሲ ነው አሁን በጠቅላይ ፍርድ ቤቱ የተሻረው እና እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው?
ይሄ አፈርማቲቭ አክሽን የሚባለው ቃሉ ራሱ እና ከቃሉ በኋላ ያሉትም ድርጊቶች አሜሪካ ውስጥ ብዙ ህዝቦችን ግራና ቀኝ አውሎ ብዙ ያወዛገበ ኮንሰፕት ነው። ለመጀመሪያ ጊዜ በህግ ውስጥ በስራ ላይ የዋለው ወይም ደግሞ እንዲያውም አፈርማቲቭ አክሽን ተብሎ የተጠቀሰው በ1961 በጆን ኤፍ ኬኔዲ ጊዜ ነበር። ከዛ በኋላ ደግሞ በ1964 ዓመተ ምህረት ውስጥ ከአሜሪካ ውስጥ ካሉት ከፍተኛ ህጎች ውስጥ አንዱ ሲቪል ራይትስ አክት ኦፍ 1964 የሚባለው ከወጣ በኋላ በ1965 ፕሬዚደንት ሊንደን ቢ ጆንሰን ለሁለተኛ ጊዜ እና በጣም በተሟላ ሁኔታ ይህ አፈርማቲቭ አክሽን የሚባለውን ህግ ውስጥ አስገቡት እና በዛን ጊዜ የተባለው ይህ አፈርማቲቭ አክሽን ጥቁሮችና ሌሎችም ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም ምንም አይነት አድሎ እንዳደረግባቸው በስራ በመንግስት ስራ ውስጥ እና በመንግስት ኮንትራክት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው እና አፈርማቲቭ አክሽን ማለት እንግዲህ ፖዘቲቭ አክሽን እንደማለት ነው። ተገቢውን እርምጃ መውሰድ ነው። ህግ አውጥቶ ዝም ብሎ መቀመጥ ሳይሆን አድሎ እንዳይደረግባቸው ተገቢውን እርምጃ መንግስት መውሰድ አለበት ነው። ከዛ ጋር በተገናዘበ ነው ቃሉ የወጣው።
ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም አናሳ ማህበረሰብ ክፍሎች ወይም ሴቶች ተጠቃሚ ሆነዋል? የሚፈለገውን እኩልነት መፍጠር ችሏል?
መቼም ብዙ አብዛኛው ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በ1964 የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ፣ ኤግዜክቲቭ ኦርደሮች ቅድም ያልኩት 1965። እሱኑ ተከትሎ ደግሞ ኢኢኦሲ የሚባል ድርጅት ሁሉ ተቋቁሟል። ከዛ በኋላ ደግሞ ኢኢኦሲ ብቻም ሳይሆን ሌሎችም ኮንትራክት ኦኤፍሲሲ የሚባል ውስጥ ኦፊስ ኦፍ ፌዴራል ኮንትራክት ኮምፕላያንስ የሚባሉ ድርጅቶች ሁሉ ተቋቁሟል። እነዚህ እንግዲህ ለምሳሌ ኦኤፍሲሲ የሚያደርገው ድርጅቶች መንግስት በጣም በብዙ ቢሊዮን የሚቆጠር ኮንትራክት አለው ከግለሰቦች ጋር ወይም ከድርጅቶች ጋር የሚገባው እና ያንን ኦኤፍሲሲ የሚከታተለው ለምሳሌ ከመንግስት ጋር ውል ወይም ደግሞ ኮንትራት የሚገቡ ድርጅቶች አፈርማቲቭ አክሽን ፕላን ማቅረብ አለባቸው። አፈርማቲቭ አክሽን ፕላናቸው ደግሞ ምንድን ነው ማሳየት ያለበት? ሰዎችን ከመንግስት ጋር ኮንትራት ለመግባት ምን ያህል ነው ማይኖሪቲዎችን፣ አናሳ ዜጎችን ወይም ደግሞ ሴቶችን ለመቅጠር ምን አይነት እንቅስቃሴ አድርጋቸዋል? የት ነው የቀጠራችሁ? ማን ነው ኢንተርቪው ያደረጋችሁት? ይሄን ሁሉ ለመንግስት ማቅረብ አለባቸው። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጠሩ አድሮ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል።
እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላው መሰረት ያላደረገ መመዘኛዎችን መጠቀም አለባት የሚለውን ውሳኔ ሲያሳልፉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ እና ከዚህ ረገድ ህገ መንግስቱ ምን ይላል?
እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ከዚህ በፊት ባርነት ስሌቨሪን በተመለከተ ነበር። በአሜሪካ ውስጥ ሲቪል ዎር የተደረገው ሲቪል ዎሩ የደቡቦቹ ከተሸነፉ በኋላ ሪኮንስትራክሽን ፒሪየድ የሚባል አለ። ሲቪል ዎሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ባርነትን ነጻ ለማውጣትና ጥቁሮች በአገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥተው ነበር። እነዚህም 13th Amendment, 14th Amendment እና 15th Amendment የሚባሉ ናቸው። 13th Amendment ባርነትን ያጠፋው፣ 14th Amendment ደግሞ አሁን የምንነጋገርበትም በተለይም ደግሞ ይሄ ኢኳል ፕሮቴክሽን ክሎዝ የሚባለው በ40th Amendment አራት ክሎዝ አሉት። ከነዛ ውስጥ አንደኛው ኢኳል ፕሮቴክሽን ኦፍ ሎስ ነው። ማንኛውም ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው የሚለው። እንግዲህ ያንንም ደግሞ ለማድረግ እንደው ክሎዝ አንደኛው ላይ ለመጀመሪያ ጊዜ አሜሪካን ጥቁሮች ዜግነት እንዲያገኙ ያደረገው ይሄ 14th Amendment ነው። ነገር ግን ተሻሩ በብዙ ነገሮች በስራ ላይ እንዳይውሉ ተደርገው ነበር። ነገር ግን በኋላ 1954 እንደገና 1961 ደግሞ እንደገና የጥቁሮች መብት ጥቁሮችም እንቅስቃሴ እያየለ ከመጣ በኋላ በስራ ላይ መዋል ጀመረ፣ እኩልነት መምጣት ጀመረ። ለዚህ ነው እንግዲህ ኢኳል ፕሮቴክሽን ክሎዝ ኦፍ ዘ 14th አሜንድመንት የሚባለው ነው ለጥቁሮች መብት የሰጠው እና ይህ አፈርማቲቭ አክሽንም በስራ ላይ እንዲውል ተግባራዊ እንዲያውን ካደረጉት ኮንስቲቱሽኖች ውስጥ አንቀጾች ውስጥ ይሄ አንደኛው ነው። በተለይ ደግሞ ስራ ላይ እንዲውል ያደረገው ደግሞ 1964 ሲቪል ራይትስ አክት ነው።
ስለዚህ ከአሁን ካስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስቱ ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም።
እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። እንዲህ አፈርማቲቭ አክሽን ስራ ላይ መዋል ከጀመረበት ጊዜ ጀምሮ ይህ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ይሄ ለመጀመሪያ ጊዜ አይደለም ወደ ጠቅላይ ፍርድ ቤት የቀረበው፣ ቢያንስ አራት ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ማኪ ቨርስስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል 1978 ዓ.ም ይሄ ጥያቄ ቀርቦ ነበር። ማኪ ትምህርት ቤት ይሄ ሜዲካል ስኩል አፕላይ አድርጎ የተከለከለ ሰው ነበር እና ጥቁሮች ደግሞ ተወስደው ነበር፣ አድሜትድ ሆነው ነበር። ከኔ አንሱ የነበሩ ጥቁሮች ገቡ፣ እኔን አስወጡኝ በሚል ተከራክሮ ወደ መጨረሻ ወደ ሱፕሪም ኮርት ቀረበ። ሱፕሪም ኮርት ያን ጊዜ በ1978 የማኪን በዘሩ ምክንያት በኮታ ምክንያት ሜዲካል ስኩል አለመግባቱ ትክክል አይደለም፣ ነገር ይግባ፣ ነገር ግን አለ እንግዲህ በጣም አስፈላጊ የሆነው ይሄ ሬስ ኮንሽስ አድሚሽን ፖሊሲ ማለትም ዘርን ያገናዘበ መመመያ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ማለትም አፈርማቲቭ አክሽን ማድረግ ይቻላል፣ ነገር ግን ኮታ ሳታደርጉ፣ ዝም ብሎ ጥቁርና ነጭ ብቻ የሚለውን ሳታደርጉ፣ ይሄ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽን እንደገፈ 1978። በዚህ ምክንያት እንግዲህ አፈርማቲቭ አክሽን የሚደግፉ ሰዎች እየተጠናከሩ መጡ። ብዙ ዩኒቨርሲቲዎችም ይሄን በስራ ላይ መዋል ጀመር። እንደገና 2003 ሌላም ግሩተር ቨርስስ ቦሊንገር የሚባል ዩኒቨርሲቲ ኦፍ ሚሽጋንን የዘር አድሎ አድርጎብኛል ብሎ ነጮች እንደገና ክስ ቀረቡ። ያንንም እንደገና ሱፕሪም ኮርት ያንንም አየና ለሁለተኛ ጊዜ በጣም ተገቢ በሆነ መንገድ 5-4 በሆነ ውሳኔ አሁንም አፍርማቲቭ አክሽን ህገ መንግስቱን አይጻረርም በሚል ውሳኔ አሳለፉ። እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው፣ በጣም ጠበቅ እያደረጉ ነው ክራይቴሪያውን። እና በዚህ ውሳኔ ለምሳሌ ስትሪክት ስክሩቲኒ የሚባል መመሪያ ነው ያመጡት። ማለትም እጅግ በጣም የጠበቀ ሁኔታ ነው ሊመዘን የሚገባው አፈርማቲቭ አክሽን በሚኖርበት ጊዜ እና ይሄ በስራ ላይ በሚውልበት ጊዜ ደግሞ እጅግ አስፈላጊ የመንግስት ጥቅምን ይመለከታል ወይ፣ በዚህ ነው የምናየው ነው የሚሉት እንግዲህ እና አድማሱን በጣም እያጠበቡት ነው የመጡትን። ግን ቢሆንም በግሩተር ጊዜን አፈርማቲቭ አክሽን በተለይም ዘሮች በዩኒቨርሲቲ ውስጥ ብዙ የተለያዩ ዘሮች በዩኒቨርሲቲ ውስጥ መገኘት እጅግ አስፈላጊ የመንግስት ጥቅም የሚለውን መመዘኛ ያሟላል ብለው አፈርማቲቭ አክሽንን ወሰኑ። እና ይህም ትልቅ ድል ነበር ለአፈርማቲቭ አክሽን። የሚገርመው በዚህ ውሳኔ ውስጥ ያኔ ከታ 5-4 ነበረ ብዬሻለው። ከነዛ ውስጥ የተቃወሙት አሊቶ አሁን ደጋፊ የሆነ እና ሌላ ደግሞ ጀስቲስ ሮበርትስ አሁን የሱፕሪም ኮርት ጃጅ ቺፍ ጃጅ የነበረው ተቃዋሚ ነበሩ። አሁን እንግዲህ እነዚህ ያኔ ተቃውሞ የተሸነፉ ሰዎች ሪፐብሊካኖች ናቸው አብዛኛዎቹ አስተሳሰባቸው በአሁኑ በሱፕሪም ኮርት ውሳኔ ውስጥ ካሉት 9 ውስጥ 6 ናቸው። እነዚህ እንግዲህ አሁን ያኔ የተሸነፉት አሁን ቁጥራቸው እጅግ በጣም ስለበዛ 6 ስለሆኑ እንደገና ሌላ ጥያቄ ሲመጣ ያን ጥያቄ እንደገና ወስደው ነው ይሄንን ውሳኔ የወሰኑት
እና እንዲቀለበስ ያደረጉት። እንግዲህ አንዳንዶቹ በክርክራቸው ውስጥ የአፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አናሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ። እንደ ጀስቲስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያ ውሳኔውን እንዴት አዩት?
አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩ 3 ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርማቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ ይሄ ፖለቲካዊ እንጂ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። የአይዲዮሎጂ ልዩነት በስራ ላይ እንዲውል ያደረገ ህግ ነው እና ይህ በዚህ ምክንያት በጣም ከበፊቱ የሱፕሪም ኮርት ውሳኔዎች የተለየ ነው። ብዙ ጊዜ ሱፕሪም ኮርቶች ውሳኔ የሚያደርጉበት ጊዜ ሁኔታዎች እስካልተለወጡ ድረስ የበፊቱ ፕሬሲደንስ ማለትም የበፊቱ ውሳኔዎች አይነኩም። እንዳውም ይሄንን ክስ መቀበል አልነበረባቸው፣ ምክንያቱም አዲስ ያመጣው ነገር የለም። ምክንያቱም አንዴ ከተወሰነ ደጋግሞ አንድ ውሳኔ ከተሰጠ በኋላ ፕሬሲደንስን መቀበል አስፈላጊ ነው ለአንድ ፍርድ ቤት የሚባል ክርክር አለ እና ይህንን ጥሷል ነው ይሄኛው ሱፕሪም ኮርት። ሌላ ደግሞ በምናይበት ጊዜ እንግዲህ ጀስቲፊኬሽኑ በፊትም የነበረ ባርነት ከዚህ በፊት ያወጣው ኢፌክት አሁንም ሙሉ በሙሉ አሜሪካ ውስጥ ተወግዷል ወይ? ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው ወይ የሚል ሌላ ከባድ መከራከሪያ ነጥብ አለ። አንዳንድ ሰዎች እንደሚሉት እንዳው ተገቢ የማይገባቸው ሰዎች ዩኒቨርሲቲ የሚያስገባ ሳይሆን እንዲህ አንተ ነጭ ነህ ስለዚህ አስገባ፣ አንተ ጥቁር ነህ አግባ የሚባል ሳይሆን፣ ለምሳሌ በዚህ ክርክር ውስጥ የነበሩት ኖርዝ ካሮላይና ዩኒቨርሲቲ ወደ 40 አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌጋሲ አድሚሽን የሚባል አለ። ሌጋሲ አድሚሽን ማለት ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። አትሌቶች ተጨማሪ ነጥብ ይሰጣቸዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በሙሉ በአብዛኛው በሙሉ አይደለም በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን አላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ምን አለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ማንን ነው የሚጠቅም? ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መግባት መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ በላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ከዚህ በፊት አብረው ሲማሩ ደግሞ ይሄ መጠላላት እንዲቀንስ ያደርጋል፣ ፕሬጁዲስ እንዳይኖር ያደርጋል። ህይወታቸው ደግሞ ለወደፊት ከዩኒቨርሲቲ ከጨረሱ በኋላ ሄዶ ህብረተሰቡን ሲያገለግሉ እያንዳንዳቸውን ሳይኮሎጂ እና አብሮ እንዴት መኖር እንደሚቻል ያውቃሉ። ነገር ግን ነጭ ብቻ አብሮ ዩኒቨርሲቲ የሚኖር ከሆነ ወደ ህብረተሰቡ ሲሄድ እንዴት ከህብረተሰቡ ጋር መስራት እንዳለበትም ላያውቅ ይችላል። ስለዚህ ይሄ አፈርማቲቭ አክሽን በተለይም ደግሞ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ።
አሁን ያነሱት ነጥብ የፍርድ ቤቱ የመጀመሪያዋ ጥቁር ሴት ዳኛ የሆኑት ዳኛ ኬታንጂ ብራውን ጃክሰንም ተመሳሳይ ነገር ተናግረው ነበረ። ዘር በህግ ምንም ፋይዳ እንደሌለው አድርጎ መቁጠር በህይወታችን ውስጥ እንዲያ እንዲሆን አያደርገውም ሲሉ ያለው ምድር ላይ ያለው ሁኔታና አሁን ህጉ ይላል ተብሎ እንዲተገበር የሚታሰበው ነገር ተመሳሳይ አይደለም ሲሉ ተናግረው ነበርና አሁን እኩል እድል ለማያገኙ የማህበረሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ሲነሳ በዩኒቨርሲቲዎች ውስጥ የሚታየው ውጤት ምን ሊመስል ይችላል?
ያ እንግዲህ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት የመትንሽ ዩኒቨርሲቲዎች ኮሌጆች ላይ ድሮ አፈርማቲቭ አክሽን በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው።
እንደ ሃርቫርድ ማለት ነው?
እንደ ሃርቫርድ፣ እንደ የል፣ እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ፣ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ፣ ዩሲኤልኤ ያሉ ዩኒቨርሲቲዎች አሉ። በየስቴቱ ያሉ ትልልቅ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በ60% ነው የቀነሰው። ዩሲኤልኤ ደግሞ በ30 ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮችና የስፓኒክና የነቲቭ አሜሪካን በ40% ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከ14% ወደ 6% ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው። ነገር ግን ያ ለውጥ እንዳይኖር ዩኒቨርሲቲዎች የተለያየ እርምጃ እንወስዳለን በማለት ላይ ነው የሚገኙት።
ምናልባት ይሄ ከአፍሪካ እንደ ኢትዮጵያ ካሉ የተለያዩ አፍሪካ ሀገራት የነጻ የትምህርት እድል እያገኙ የሚመጡ ተማሪዎችንም ላይ ተጽዕኖ ይኖረዋል?
የሚኖረው አይመስለኝም። ከውጭ የሚመጡት ተማሪዎች የተለየ ክራይቴሪያ ያለባቸው እና የዚህ ሀገር ውስጥ አፈርማቲቭ አክሽን በብዛት እነሱ ላይ አፕላይ አያደርጉም። ነገር ግን እዚህ ሀገር ያደጉ የተወለዱ ወላጆቻቸው ከአፍሪካ መጡ፣ እነሱ ላይም ልክ እንደ ማንኛውም ትምህርቶች ተጽዕኖ ይኖረዋል። እንደዚህ ትልልቅ ዩኒቨርሲቲዎች ውስጥ እንዳይገቡ ድሮ ነጥብ ያ ተጨማሪ ነጥብ ነው፣ ፕላስ ነው እንጂ ዝም ብለህ ጥቁር ስለሆን ካትገባ እሱን አሁንም ፈሳኝ ማድረግ ፈልጋለሁ።
ስለዚህ አሁን የፍርድ ቤቱ ያሳለፈው ውሳኔ ከመቼ ጀምሮ ነው ተፈጻሚ የሚሆነው?
ኢሚዲየትሊ ከአሁን ጀምሮ ነው
ተፈጻሚ ሆኗል ማለት ነው። እሺ፣ በጣም ነው የማመሰግነው አቶ ዘካሪያስ። ወደፊት የሚያመጡትን ተጽዕኖች ደግሞ ቆየት ብለን ተመልሰን እንገናኝና እንወያይባቸዋለን። ለዛሬ ግን ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን።
አመሰግናለሁ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶዋችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በኢትዮጵያ የችግኝ ተከላ ዘመቻዎች ዙሪያ የሚነሱ የተለያዩ ውዝግቦችን ይቃኛል።
በኢትዮጵያ ላለፉት 4 ዓመታት የተካሄዱ የአረንጓዴ አሻራ መርሃ ግብሮች የተተከሉ ችግኞችን ቁጥርና የጸደቁትን መጠን የሚያጠና ገለልተኛ የጥናት ተቋም ወደ ስራ መግባቱን የመርሃ ግብሩ የቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ለአሜሪካ ድምፅ ተናገሩ። ችግኝ ተከላ ከመንግስት እጅ እየወጣ ወደ ገበሬውና አርብቶ አደሩ ስራነት እየገባና ባህል እየሆነም ነው ብለዋል።
በዚህ ሀሳብ የማይስማሙ በርካታ የአካባቢ ጥበቃ ባለሙያዎች፣ የመብት አቀንቃኞች እንዲሁም ፖለቲከኞች አሉ። ከነዚህ ውስጥ ለምሳሌ በአካባቢ ጥበቃ ላይ የሚሳተፈው ዮናታን መንክር የማህበረሰቡን ግንዛቤ ማሳደግና ለችግኝ ተከላ የሚሆን ሀገራዊ የኢኮኖሚና ሰላም ሁኔታን መፍጠር ቅድሚያ ሊሰጠው ይገባል ይላል። በአሁኑ ሰዓት ችግኝ ተከላ ከዘመቻነት ባለፈ ባህል ሆኗል የሚል እምነት እንደሌለውም ገልጿል። ባልደረባችን አስማማው አየነው በዚህ ዙሪያ የተለያየ ሀሳብ ያላቸውን ባለሙያዎች አነጋግሮ ተከታዩን አሰናድቷል።
በኢትዮጵያ በየዓመቱ በሚካሄደው የአረንጓዴ አሻራ መርሃ ግብር አማካኝነት የሚተከሉ ችግኞች አሃዝና የተተከሉ ችግኞች ውጤታማነትን በተመለከተ ከመተማመን ጋር የተያያዙ ጥያቄዎች ይነሳሉ። ላለፉት ተከታታይ አመታት በዘመቻ መልክ ሲካሄድ የቆየው የአረንጓዴ አሻራ በክረምት ችግኞች የመትከል ዘመቻም ዘንድሮም የሚቀጥል መሆኑ ይፋ ተደርጓል። ጠቅላይ ሚኒስትር አብይ አህመድም ለአምስተኛ ጊዜ ባስጀመሩት የችግኝ መትከል ዘመቻ 6 ቢሊዮን ችግኞችን ለመትከል እቅድ መያዙን አስታውቋል። መቀመጫውን አሜሪካ ያደረገውና በአካባቢ ጥበቃ ላይ በሚሰራው ሮተሪ ኢንተርናሽናል የኢትዮጵያ ቅርንጫፍ ቢሮ የሚሰራውና ከዩኒቨርሲቲ ተማሪነቱ ጀምሮ የአካባቢ ጥበቃ ስራዎች ላይ ይሳተፍ እንደነበር የገለጸልን ዮናታን መንክርካሳ ግን ችግኝ ተከላውን በተመለከተ የሚጠቀሱ አሃዞች መረጋገጥ ይኖርባቸዋል ይላል።
አካባቢያዊ በሆኑ ሁኔታዎች እያንዳንዱ ህብረተሰብ ጋር ተደርሶ በዛ ደረጃ የተሰራም ከሆነ እንግዲህ ቁጥሩን በምን መንገድ ማወቅ አይቻልም። ብዙ ጊዜ አንዱን ያወዛግበውም የተተከሉ ችግኞች ብዛት በምን መንገድ ነው የሚታወቁት፣ ማፕስ የሚደረጉት እንዴት ነው የሚለው ነው። ምንም ይሁን ምን ክረምት ወራት የሚተከሉት ችግኞች ትልቁ ነገር ማን ነው የሚከታተላቸው፣ ይጸድቃሉ ወይ፣ ምን ክትትል ይደረግላቸዋል የሚለውን ግን በአመት ውስጥ ብዙ ሪፖርት አትሰማም። ወይም ደግሞ በዛ ደረጃ ደግሞ የሚደረግ ዘመቻም የለም። ክረምት ሲገባ ብቻ ስለ ችግኝ ተከላ ይወራል። ከዛ በኋላ በሚቀጥለው ክረምት ስለሌላ ችግኝ ተከላ ነው የሚወራው። አልፎ አልፎ ይህን ያክል ጸድቋል ይላል። ይህንን ኦዲት የሚያደርግ የሚታወቅ ተቋም እንግዲህ በጣም ትልቅ ሀገራዊ እንቅስቃሴ ነው ብለን ካመንን በአንድ የመንግስታዊ መዋቅር ደረጃ በኮሚሽን ወይም በኤጀንሲ ወይም በአንዳች አይነት የመንግስት አወቃቀር በግብርና ሚኒስቴርም ስር ይህንን ለህዝቡ በደንብ የሚያስረዳ የሚያሳይ የሚታመን ተቋም ተገንብቷል ብዬ አላስብም። ካለ ታረማለሁ። ግን በዛ ደረጃ እስካሁን በመገናኛ ብዙሃን የሰማሁት የለም። ብዙ ጊዜ እንግዲህ ቁጥር ላይ ብዙ የመተማመን ነገር የለም በህዝቡና በመንግስት መካከል፣ እዚሁም በሌሎች ተቋማት መካከል።
የአረንጓዴ አሻራ መርሃ ግብር የቴክኒክ ኮሚቴ አስተባባሪው ዶክተር አደፍረስ ወርቁ ከተተከሉ ችግኞች ቁጥር ጋር በተያያዘ ለሚነሱ ሀሳቦች ምላሽ የሚሰጥ ያለፉት 4 ዓመታት የችግኝ ተከላና ጽድቀት መጠንን የሚያጠና ገለልተኛ የጥናት ተቋም ጋር ስምምነት ተፈጽሞ ወደ ስራ ተገብቷል ብለዋል።
በእርግጥ እንዲህ አይነት ትችት ላይነሳበት አይችልም። ምክንያቱም የአረንጓዴ አሻራ በጣም አምቢሽየስ የሆነ በጣም ትልቅ ፍላግሺፕ ፕሮግራም ነው። ሀገሪቱ ያለችበት የተፈጥሮ ሀብት መናጋት ወይም መሟጠጥ ክራይሲስ በእንደዚህ አይነት ከፍ ባለ ኢኒሽቲቭ ካልሆነ በስተቀር ቁጥ ቁጥ በሆነ ስራ ከኋላ ነው ችግሩን የምንከተለው እንጂ ከፊት ልንቀድም አንችልም የሚል እሳቤ ተይዞ ነው። ነገር ግን ይህንን መረጃ ደግሞ ይበልጥ ገለልተኛ አካል ሊያጠናውና ሊመልሰው ይገባል ብለን አሁን ሲፎር የሚባል ሴንተር ፎር ኢንተርናሽናል ፎረስትሪ ሪሰርች ኢንስቲትዩት የሚባል የደን ተቋም እዚህ ተቀማጭነቱ ኢትዮጵያ ያለ እሱ ባለፉት 4 ዓመታት የሰራናቸውን ስራዎች እንዲያጠናልን ይህንን አካል ኦንቦርድ አድርገናል። የዛን ጊዜ ደግሞ እነሱ በገለልተኛ በሆነና ሳይንስን በተከተለ መንገድ መረጃውን ይዘው ሲመጡ የምናያቸው ነገሮች ይኖራሉ። እኛ እስካሁን ድረስ በተወሰነ ደረጃና ባለው አቅም ያደረግነው ጥናት የሚያሳየው በርካታ ቦታዎች ደን እየተፈጠረ እንደሆነ ነው ስል ሰርቫይቫሉን ማለቴ ነው። ከተከልናቸው ችግኞች በጣኑ የዝርቀት መጠን በጣም ብዙ ቦታ ላይ የዝርቀት መጠን እየተሻሻለ እንደመጣ ክልሎች ከዚህ በፊት ከነበረው በተሻለ መልኩ የካቢኔ አጀንዳ እየሆነና ክትትል እያገኘ ስለመጣ ተቆጣጣሪ እየተፈጠረለት ስለመጣ የተተከሉ ችግኞች ጽድቀት ከጊዜ ወደ ጊዜ በእኛ አቆጣጠር እኛ ባለን መረጃ መስክ ላይ ሄደን ያደረግነው ዳሰሳ እንኳን በየአመቱ በምናደርገው ዳሰሳ መትከሉ ብቻ ሳይሆን እንክብካቤውም እንደዚሁ እየተሻሻለ እየመጣ እንደሆነ ነው እያየን ያለ ነው።
ከችግኝ ተከላና ውጤታማነት ጋር በተያያዘ በእንግሊዝ የሚገኙ የሳይንስ ተመራማሪዎችን ጨምሮ ከ29 ዩኒቨርሲቲዎችና የምርምር ማዕከላት የተውጣጡ ባለሙያዎች በእስያ በሚገኙ ሙቀታማ አካባቢዎች በተካሄዱ 176 የዛፍ ተከላና ደን መልሶ መቋቋም ፕሮጀክት ዙሪያ ምርምር አካሂደው እንደ አውሮፓውያን አቆጣጠር በህዳር 2022 ዘሮያል በተሰኘው ጥናታዊ መጽሔት ወይም ጆርናል ላይ ያሳተሙት ውጤት እንደሚያመለክተው በእነዚህ መርሃ ግብሮች ከተተከሉ ዛፎች ውስጥ 18 ከመቶ የሚሆኑት በመጀመሪያው 1 ዓመት ውስጥ ሲሞቱ፣ ቀሪዎቹ 44 ከመቶ የሚሆኑት ከአምስት ዓመታት በላይ በሕይወት አይቆዩም። ተመራማሪዎች አክለው ደናቸው ሙሉ በሙሉ በተጨፈጨፉ አካባቢዎች የሚደረግ የመልሶ ማልማት ጥረት አብዛኛውን ጊዜ ውጤታማ እንደማይሆን አመልክተው ችግኞችን ከመትከል ጎን ለጎን መትረፍ የሚችሉበትን መንገድ አብሮ ማጥናትና ማሻሻል ተገቢ መሆኑንም አስምረውበታል። ዶክተር አደፍረስ በኢትዮጵያ የደን ልማት በርካታ ዓመታትን ያስቆጠረ ታሪክ እንዳለው ገልጸው በመንግስታት መለዋወጥ ውስጥ እንኳን አጀንዳ ከመሆን ያልተለየ እንደነበር ያስታውሳሉ። አሁን የመንግስት ዘመቻ የሆነው የአረንጓዴ አሻራ መርሃ ግብር ግን ከቀደሙት ዓመታት በተለየ መልኩ በኢትዮጵያ ተመናምኖ በነበረው የደን ሽፋን ላይም ሆነ በማህበረሰብ አስተሳሰብ ላይም ለውጥ ማምጣት የቻለ ነው ይላሉ።
አሁን የአረንጓዴ አሻራ መርሃ ግብር ባለቤት ማህበረሰቡ ነው። አሁንም ይህንን ሁሉ ችግኝ ባለን ገንዘብ አይደለም እየሰራን ያለ ነው። በገበሬው ጉልበት፣ በአርብቶ አደሩ ጉልበት ነው እየፈላ ያለው ችግኝ፣ መሬት እየተዘጋጀ ያለው። ልዩ የሚያደርገው አረንጓዴ አሻራን አንደኛ በከፍተኛ ሁኔታ የመንግስት አጀንዳ ወጥነት ባለው መልኩ የመንግስት አጀንዳ መሆኑ የማህበረሰቡም አጀንዳ እንዲሆን አድርጎታል። እንግዲህ የመንግስት አደረጃጀት እስከ ታችኛው እርከን ድረስ ይህንን አጀንዳ ይዞት ከመሄዱ ጋር ተያይዞ ማህበረሰቡ በየአመቱ ለበርካታ ቀናት የመሬት ዝግጅት ላይ፣ የችግኝ ዝግጅት ላይ፣ የተከላና የእንክብካቤ ስራዎች ላይ በመሳተፉ የተነሳ በአሁኑ ምን ማለት ነው እያልን ያለ ነው እያየን ያለ ነው መሬት ላይም አረንጓዴ አሻራ የገበሬውና የአርብቶ አደሩ የከተሜው ማህበረሰብ ስራ እየሆነ ቀደም ሲል የገጠሩ ማህበረሰብ ነበር ይበልጡን እንደዚህ አይነት የልማት ስራዎች ላይ የሚሳተፈው። አሁን ግን አረንጓዴ ልማት የከተማም ስራ ሆኖ አርባሪ ግሪኒንግ ላይም በተመሳሳይ ሞመንትን ምንድን ነው አካሄድ እና ፍላጎት እየተካሄድ መሆኑ እነዚህ ነገሮች አንድ ላይ ደማምረን ያየናቸው እንደሆነ ምናልባትም የአሁኑ የአረንጓዴ አሻራ መርሃ ግብር ስፋቱም ጥልቀቱም የህዝቡ ተነሳሽነት፣ የመንግስት ቁርጠኝነት፣ ያለው የፋይናንስና የተቋም ድጋፍ ቀደም ካሉት ጊዜያቶች ከፍ እያለ መምጣቱ ብቻ ሳይሆን በፍላጎት የሚደረግም ጭምር እየሆነ መጥቷል።
የሮተሪ ኢንተርናሽናሉ ዮናታን መንክርካሳ የችግኝ ተከላ ኢትዮጵያ ውስጥ ባህል እየሆነ መጥቷል በሚለው ሀሳብ አይስማማም። በመንግስት የተጀመሩ ጥረቶች ጥሩ ቢሆኑም ችግኝ መትከል የዘመቻ ስራ እንጂ ህዝቡ ባህሉ አድርጎ ሁሉንም ወቅቶች ከመትከል እስከ መንከባከብ ድረስ ትኩረት ሰጥቶ የሚሰራው ስራ አይደለም ይላል።
እንግዲህ እውነት ለመናገር እኔ ከዘመቻነት ባለፈ ወደ ህዝቡ ወርዶ ባህል ነው ሆኗል ብዬ አላምንም አሁን ባለበት ሁኔታ። ምክንያቱም ባህል ሲሆን ክረምት ሲደርስ ብቻ ሳይሆን በበጋም ጊዜ አካባቢ ላይ የምታያቸው ሁኔታዎች የሚናገሩት ወይም በአስተውሎት ካያቸው የማህበረሰቡ ልማድ ምንድን ነው የሚለው እነሱ ናቸው። እንግዲህ ባህል ነው ወይስ አይደለም፣ ወደ ህዝቡ መጥቷል አልመጣም የሚለውን እነሱ ነው። ንጉሱ ስርዓት ካበቃ በኋላ ደርግ በዋነኝነት በኢትዮጵያ ውስጥ ኢንትሮዲስ ካደረጋቸው ወይ ካስተዋወቃቸው ነገሮች አንዱ ዘመቻ ነው። ብዙ ነገሮች በዘመቻ የመሰራት ልማዶች እና ባህል ዳብሯል። ይህንም ዘመቻ ባህል እንደቀጠለም ብዬ ነው ማምነው። ወደ አንድ ህብረተሰብ ወይም ወደ ግለሰብ ወደ ቤተሰብ ስራ ለምሳሌ አካባቢ ጥበቃን ብንወስድ ከአካባቢ ጥበቃም ችግኝ መትከል ወይም አካባቢን ማጽዳት ወይም ለአካባቢ መቆርቆር እና በዚያ ዙሪያ ያሉ ስራዎችን ለመስራት በግለሰብ በቤተሰብ በአካባቢ በመንደር እንደዚህ እያለን እንግዲህ በቀበሌ በህዝቡ በአጠቃላይ ደግሞ እንደ ሀገር ደግሞ በህዝቡ ደረጃ ያንን ባህል ለመገንባት አንደኛ ትምህርት ይፈልጋል፣ ንቃት ይፈልጋል። ጥቅሙን ማወቅ አለበት። ለዚህ ደግሞ የሚሆን ከባቢያዊ ሁኔታ መፈጠር መቻል አለበት። ችግኙ ከመተከሉ በፊት አሁን ባለው ሁኔታ እንግዲህ በሀገራችን ያለው ሁኔታ የሚታወቅ ነው። በዚህ ሁኔታ ውስጥ ህብረተሰቡ የችግኝ ተከላን የተቀዳሚ ተግባር ነው አጀንዳ ነው አድርጎ ይሰራሉ የሚለውን ሀሳብ ነው ግን አልጋራውም ብዬ ለመጥቀስ የሞከርኩልህ። እንግዲህ ሁሉም ሰው ህብረተሰብ የራሱ የትኩረት ቀዳሚ ብሎ የሚያስባቸው አጀንዳዎች ይኖርታል እና በዚህ አጋጣሚ እኔ በመንግስት የሚወሰዱትን ተነሳሽነቶች አደንቃለሁ። በዚህም ሁኔታ ውስጥ ነው ይህ ነገር ያስፈልጋል መሰራት አለበት ተብሎ በመገናኛ ብዙሃን ሰው እንዲሳተፍ ለማድረግ እየተሞከረ ያለው በችግኝ አቅርቦትም እየተደረገ ያለው ጥረት የሚያበረታታ ነው፣ መልካም ተግባር ነው ኃላፊነት የሚያለው እያስባለሁ። ነገር ግን እነዚህ ሁሉ የሚሆኑት መሬት ላይ ያለው ከባቢያዊ ሁኔታ በዚህ ሊሳተፍ የተፈለገው ህዝብ ሊሳተፍ የሚችልበት ምቹ ነገር ሲኖር ነው። እንደው ሁሉ ነገር የተደላደለ እና ምቹ ነው እንኳን ባይባል መሰረታዊ በሆነ ሁኔታ እነዚህ ነገሮች ለማስኬድ የሚያስችል ሁኔታ መፈጠር አለበት ብዬ አስባለሁ።
እንደ አውሮፓውያን አቆጣጠር በሰኔ 2022 ኤክኖሰርቭ የተሰኘ አማካሪ ድርጅት ከዓለም አቀፉ የአካባቢና ልማት ተቋም ጋር በመተባበር ባካሄደው ጥናት አረንጓዴ አሻራ መርሃ ግብር በክልልና በወረዳ ደረጃ ተቋማዊ ውህደት እንደሚጎሉ አመልክቷል። ለምሳሌ ትክክለኛው የዛፍ ዝርያ በትክክለኛ ቦታ መተከሉን የማረጋገጥ እንዲሁም የአካባቢ ነዋሪዎች የሚተከሉትን ዛፎች እንዲንከባከቧቸው ማበረታቻ የሚሆን ጥቅም የሚሰጡ ዛፎች እንዲተከሉ መደረጉን ይጠይቃሉ። ለአካባቢው እንግዳ የሆኑና ከውጭ ከሚመጡ ዛፎች ይልቅ ሀገር በቀል ዛፎች ቢተከሉ ይመረጣል ያለው ጥናቱ ሀገር በቀል ዛፎች ለአካባቢ ስነ ምህዳር ተስማሚ መሆናቸውና ለአካባቢው ያላቸው ስጋትም ዝቅተኛ እንደሚሆንም አመልክቷል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
ከ ከአሜሪካ ድምጽ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን ተቀጠለ ነው። ያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊነን።
በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን አሁንም ከዋሽንግተን ዲሲ መተላለፉን ይቀጥላል። ወደ ቀጣዩ ዝግጅት ከመላፋችን በፊት ግን በሌላ ሙዚቃ ዘና እንበል። ዳሬስኪ በቅርቡ ከወጡ ሙዚቃዎች ውስጥ የወደድከውን አንዱን ጋብዘን።
የዘቢባ ግርማ አስተዋሽ ግሩም ስራ ነው። ለአንድ ለምትወደው ጉጉል የወዴን ላዋይህ እስኪ ስማኝ እያለችው ነው።
ግሩም ምርጫ ነው ዳሬ። ዘቢባ ትቀጥላለች። አስተዋሽ የወዴን ላዋይህ እስኪ ስማኝ ገኝ የሚስማማኝ የሚስማማኝ አስተዋይ አብሮ ሲሆኑ እንጂ አቻላቻ ብቻ ያሙ ፍቅር ኑረው ብቻ ለየ ብቻ ያሻግር የለን ቃል ስንቶነ ግን በዘጌ ተዋይ ዘናም ደስታው ሰው ሲውል ያለ ቦታ ግርማ አስተዋሽ እያለች የተጫወተችውን አዲሱን ነጠላ ዜማዋን ነው ሰምተን የተመለስ ነው። ከመስታወት ጋር ዘና እያላችሁ እንደሆነ ተስፋ እናደርጋለን። ደሬ ቅድም አንድ ከቴክኖሎጂ ጋር የተያያዘ አዲስ ዜና አለኝ እያልከኝ ነበር። ምን ነበር?
ልክ ነሽ። በጉግል ትርጉም መተግበሪያ ወይም ጉግል ትራንስሌሽን ላይ እስከዛሬ በጽሁፍ ብቻ የሚገኘውን የአማርኛ ቋንቋ በድምፅ መተርጎም የሚያስችል የመተርጎሚያ ቴክኖሎጂ በመጠናቀቅ ላይ መሆኑ ነው አዲሱ ዜና።
ወደ ፕሮግራሙ ስንገባ እንደነገርከኝ ደግሞ በዚህ ዙሪያ ያነጋገርከው በኢትዮጵያ የጉግል ክላውድ ሶርስ ቡድን አስተባባሪ የሆነው የቴክኖሎጂ ባለሙያ አብዲሳ ባንጫ ቀደም ሲል ስራ ላይ የዋሉ ሌሎች ተጨማሪ አራት የኢትዮጵያ ቋንቋዎችም ላይ የጉግል ትርጉም መተግበሪያ አገልግሎት እየዳበረ መሆኑን ገልጾልሃል። ከአብዲሳ ጋር ያደረጋችሁት ቆይታ አብዲሳ ራሱን ከሚያስተዋውቅበት ይጀምራል።
ዘጠኝ ዓመት ከኢትዮ ቴሌኮም ጀምሮ እስከ ግል ድርጅቶች አሜሪካን ካምፓኒ ጀምሮ ሶፍትዌር ካምፓኒዎች ሰርቻለሁ። አሁን የግል ስራ ነው የሚሰራው። አይቲ ኤክስፐርት ነኝ።
አቶ አብዲሳ ባንጫ ጉግል ለአፍሪካ ቋንቋዎች ልዩ ትኩረት እየሰጠ መሆኑን ይገልጻል። የኢትዮጵያ ቋንቋዎች በጉግል ትርጉም መተግበሪያ አገልግሎት ላይ ዳብረው እንዲወጡ በመስራት ላይ የሚገኙትን በኢትዮጵያ የጉግል ክላውድ ሶርስ ቡድን በማስተባበር እንደሚሰራም ይናገራል። ስለ ቡድኑም ሲገልጽ
አሁን ጉግል ትራንስሌት ኮኦርዲኔት እያደረግን ነው። ጉግል ትራንስሌት ማለት ጉግል አሁን የተለየ ትኩረት ለአፍሪካ ሰጥቷል። በአፍሪካ ደረጃ አሁን ዳይሬክተሮች ያሉን ኢትዮጵያ ቋንቋዎቹ ኢትዮጵያዎቹ ኮኦርዲኔት እንዲያደርጉ በአሁኑ ጊዜ ምስት ናቸው። አማርኛ ከገባ ቆየት ብሏል። አሁን የተጨመረው አራት ቋንቋዎች አምና ጨምረናል። አፋር አሁን ስራ አልጀመረም። ሶስት ነው የተጨመረው አምና፣ አፋን ኦሮሞ፣ ትግርኛና ሶማሊኛ።
የተለያዩ ደረጃዎች ያሉትን የትርጉም ስራ አገልግሎትን የተሻለ ለማቀላጠፍና ለማሻሻል በየቋንቋዎቹ የተሰማሩ ቡድኖችን በየክልሉ መሰባሰባቸውን የሚገልጸው አብዲሳ እየተሰሩ ያሉትን ስራዎች ያብራራቸዋል።
ትራንስሌሽኑን እንደዛም ኦዲዮ ትራንስሌሽን፣ ቴክስት ትራንስሌሽን፣ ኢሜጅ ሪኮግኒሽን የተለያዩ ሌቬሎች አሉና ሌቬሎቹን ቲም ኮኦርዲኔት እያደረግን የተለያዩ አሁን አማርኛ ላይ አማራ ክልልና አማርኛን በትክክል አማርኛ ቋንቋ በትክክል የሚሰሩ ከተለያዩ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ፣ ባህር ዳር ምናምን ያሉበት ቲም ፈጥረን፣ ትግርኛ ላይ ደግሞ ከመቀሌ ኮኦርዲኔት እየተደረገ አፋን ኦሮሞ ላይ ከኦሮሚያ ዩኒቨርሲቲዎች ያሉ የቋንቋዎች ባለሙያዎች ኮኦርዲኔት እየተደረጉ ቲም ፈጥረናል እና ያንን ቲም ትራንስሌሽኑን ኢምፕሩቭ ለማድረግ አዲስም ለማስገባት እንደዛውም ሰፊ ስራዎች አሉበት እና ውስጥ
እስካሁን የነበረው የትርጉም አሰራር በባለሙያዎች የሚሰራና የተቀናጀ አልነበረም ይላል አብዲሳ። ለምሳሌ አማርኛ ጉግል መተርጎሚያ ወይም ጉግል ትራንስሌሽን ላይ ከገባ የቆየ ቢሆንም ገና ያልዳበረና እስከዛሬ በድምጽ የሚሰራ መተርጎሚያ የለውም ይላል።
ሁለተኛ ደግሞ ጉግል ራሱ ለአፍሪካ ቋንቋዎች ትኩረት የሰጠው ባለፈው አመት ነው። አሁን ገና ባለፈው 24 ቋንቋዎች ላውንች ሲያደርግ ነው ለቋንቋዎች ትኩረት ያደረገው እና አርቲፊሻል ኢንቴሊጀንስ ሲስተሙን አዲስ ሲስተሙን ሪሊዝ ያደረገው በቅርብ ነው። ስለዚህ ብዙ ኮንቴንት ኢምፕሩቭ የሚደረጉ አሁን ለምሳሌ አማርኛ ጉግል ላይ ከገባ ቆይተዋል፣ ግን ኦዲዮ ትራንስሌሽን አልነበረም። ኦዲዮ ትራንስሌሽኑን የሰራ ነው አሁን 5 ወር ነው 6 ወር በፊት ነበር የሰራ ነው ትክክል ነው አይደለም የሚለው ኢምፕሩቭ ቫሊዴት ማድረግ ስላለብን እሱን ቶር ታኩል በፊት ነበር ቫሊዴት ያደረግነው ማለት ነው። ያ ደግሞ ቫሊዴት የተደረገው ትክክል ነው አይደለም የሚለው አፕሩቭ ካደረጉት በኋላ ሪሊዝ ያደርጉታል ማለት ነው። ያ አሁን ደግሞ አፋን ኦሮሞ ላይ ኦዲዮ ትራንስሌሽን ላይ እየሰራን ነው። ትግርኛ ላይ ኦዲዮ ትራንስሌሽን እየሰራን ነው። ትግርኛ ደግሞ ሆልድ ያደረግነው ትግርኛ በዛንሳ ትንሽ አካባቢው ላይ ችግር ስለነበረው ኢንተርኔቱ ስላልነበረው እዛ የነበሩ ኤክስፐርቶች እንዲሳተፉ እድል ስላላገኙ ሆልድ አድርገን ነበረ እና ያም ደግሞ ይቀጥላል የሚል ተስፋ ነው ያለው።
ስራው በበጎ ፈቃደኞች የሚሰራ መሆኑን የሚገልጸው አብዲሳ ጉግል ገና በጀት ያልመደበለትና የኢትዮጵያ መንግስትም ድጋፍ ያልሰጠው መሆኑን ይናገራል።
ጉግል ቢሮ እስኪፈቅድልን ባጀት አይለቀም። ምክንያቱም ህዝቡ በፐብሊክ ኮንትሪቢሽን እንዲያደርግ ነው የሚደረገው። ስራም ኳሊቲ አንዳንድ ባይሆኑ ቃላቶች ኳሊቲ የሌሉ ኮንቴንቶች የሚያጋጥሙ ፕሮፌሽናሊ አሳይን የተደረጉ ልጆች እዛ ላይ የሚሰሩ እስካሁን አሳይን ስላልተደረጉ ክሊር ማድረግ አስፈላጊ የሆኑበት ስራዎች ትኩረት ስላላገኘን እና ያንን ደግሞ ፊክስ ለማድረግ ስጠቀም እንቅልፍ ትተን የራሳችን ህይወት ትተን እስካሁን እየሰራን ያለነው በቮለንተር ነው።
ይሁን እንጂ በበጎ ፈቃድ የተሰባሰቡ ሰዎች ከጉግል ጋር እየሰሩ ቢሆንም የቋንቋ ችሎታ አላቸው ተብሎ ባለመታመኑ ህብረተሰቡንና ባለሀብቶችን በማስተባበር ጥረት እየተደረገ መሆኑን ገልጸዋል። ጉግልም ተጠቃሚዎችንና የበጎ ፈቃድ ተነሳሾችን ጥረት በማየቱ በቅርቡ ኢትዮጵያ ውስጥ አንድ ዝግጅት እንዲካሄድ እያሰበ መሆኑን አብዲሳ ያስረዳል።
አሁን ጉግል ኤቨንት ይፈልገዋል። ኢትዮጵያ ውስጥ አቴንሽን እንዲያገኝ ኤቨንት እንዲዘጋጅ በአስቸኳይ እንዲዘጋጅ የሚል እድም ራሱ ስብሰባ ነበረን። ያንን ለማድረግ ትንሽ አቅማችን የሆኑ ነገር ስለሚያስፈልገን አማርኛ ቲምን በፍላጎት እኛ ማርዳት የሚፈልግ ባለሀብቶችን ወይም ደግሞ ቢዝነሶቹን ጠይቀን በአፋን ኦሮሞ በኩልም የሆነ ነገር ጠይቀን 5ቱ ቋንቋ ሴትል አድርገን ቲምን እንደዚህ ትንሽ ጥንካሬ ይኖራል እና ከዛ በተጨማሪ ደግሞ አስፈላጊ የሆኑ ባለሙያዎች ጥንቃ ባለሙያዎች ምክንያቱም አሁን ጋፕ እየፈጠረ ያለው በቮለንተር የሚሰሩ ልጆች የቋንቋ ባክግራውንድ አላቸው ብለን አናምንም በብዛት። ስለዚህ የቋንቋ ባለሙያዎች ምሁራኖች ከፍለንም ቢሆን እነሱን በአንድ አሰልጥን ክሊር አውት ማድረግ አለብን ፕሮጀክት የምንለው ፕሮፖዘር ሰርተን እንደውም ከሳምንት በኋላ የሆነ ቢዝነሶችና ባለሀብቶቹን እንናገራለን ብለን ደብዳቤ እየሰራጭን ያለ ሁኔታ ነው ያለው።
የበጎ ፈቃደኞቹ ቡድን ስለ ትርጉም ስራዎቹ የሚወያይባቸው የተለያዩ ማህበራዊ መድረኮች ያሉት መሆኑን የገለጸው አብዲሳ የተከታዮች ብዛትና የሰዎች ፍላጎት የጉግልን ትኩረት ከሳቡ ነገሮች አንዱ መሆኑን ይገልጻል።
ግን ሶሻል ሚዲያዎች አሉ። ጉግል ክራውድሶርስ ኢትዮጵያ አክቲቪቲ ዘ ፖስት የሚደረገው ፌስቡክ ግሩፕ አለ። 6000 ሜምበር ነው። እንደውም እሱ ራሱ ጉግል ራሱ ያስደነቀው በትንሽ ጊዜ ውስጥ ኢትዮጵያ በዚህ ደረጃ ማድረሱ ምናምን ተብሎ ከኬንያም መቶ እኛን ጉግል ጎብኝቶናል። እዚህ ፎቶግራፎች አሉ። በትዊተር እና በፌስቡክ ነው የምንጠቀመው። ፌስቡክ ፔጅም አለን ግሩፕም አለን። ግን ሙሉ አክቲቪቲ ስለ ስራዎቹ ስለምኑ የምናወራበት ፔጅ እና ግሩፕ አለን።
የኦሮምኛ ቋንቋ በጉግል መተርጎሚያ ውስጥ እንዲካተት ከፍተኛ አስተዋጽኦ ያደረገ መሆኑን የሚገልጸው አብዲሳ ከአምስቱ የኢትዮጵያ ቋንቋዎች መካከል አፋርኛ ቀደም ሲል የትርጉም ግብአቱ ወይም ኮንተንት ባለመግባቱ ወደኋላ ቀርቶ እንደነበር ይናገራል። አሁን ግን የክልሉ መንግስት ተባባሪ በመሆኑ እንዲያውም ከሌሎች ቋንቋዎች በተሻለ መንገድ ግብአቱ እንዲገባ ተደርጎ የጉግልን ይሁንታ ካገኘ በኋላ በቅርቡ እንደሚለቀቅ አብዲሳ ያስረዳል።
መጀመሪያ ላይ ሙሉ ኮንቴንቱ ስላልገባ በተፈለገው ጊዜ ኮንቴንቱ ስላልገባ ለጊዜ ሪሊዝ አልተደረገ ሆልድ ነው የተደረገው። አሁን ኮንቴንቱ በደንብ ገብቷል። ምክንያቱም ሪጅናል ጎቨርንመንት ኢኒሽቲቭን ወስዶ ኮንቴንቱን እንዳለ አስገብቶ አሁን እንደውም ከሌሎች ኢትዮጵያ ቋንቋዎች ኢምፕሩቭድ የሆኑ ኮንቴንቶች የገቡት እሱ ላይ ነው፣ አፋር ላይ ነው። በቅርብ ሪሊዝ ይደረጋል ተብሎ ይጠበቃል። ስለዚህ አሁን አምስቱን ብራንች ይዘን አራት ወር ውስጥ በናሽናል ሌቨል ኤቨንት ይኖረናል። ኢትዮጵያ ሳይንስ እና ሙዚየም አሁን በቅርብ የተመረቀው ውስጥ ብለን እየተንቀሳቀስን ነው።
ለአማርኛ ቋንቋ ትርጉም ዝግጁ ሆኖ በጉግል ቋት የተመዘገበው የቋንቋ ግብዓት እስካሁን ወደ 490,000 ሲሆን አንድ ቋንቋ በቂ ይዘት አለው ተብለው የሚገመተው በትንሹ 1,000,000 ሲደርስ መሆኑን አብዲሳ ተናግረዋል። ሌሎቹ የኢትዮጵያ ቋንቋዎች ደግሞ ከዚህ በታች ናቸው የሚለው አብዲሳ እነዚህን ሁሉ ለማዳበር እየተሰራ መሆኑን አስረድተዋል። ከጉግል በተጨማሪ አማርኛን ጨምሮ ሌሎች የኢትዮጵያ ቋንቋዎችን የሚተረጉሙ የተለያዩ የቴክኖሎጂ መተግበሪያዎች ያሉ ሲሆን በእነሱ ዙሪያ ወደፊት ተጨማሪ ማብራሪያዎችን ይዘን ለመቅረብ እንሞክራለን። ለዛሬው አቶ አብዲሳ ባንጫን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በየዕለቱ ህይወታችንን እያቀለሉ የሚሄዱት የቴክኖሎጂ ውጤቶችን መርታ ሁልጊዜም አስደሳች ዜና ነው። በዛው ልክ ደግሞ ጥንቃቄ የተሞላበት አጠቃቀምንም እንዲሁ ማሳደግ ያስፈልጋል።
ልክ ብለሻል ሊሊ። እንግዲህ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከዚያ በፊት ግን አሁንም አንድ የመሰናበቻ ዜማ ያስፈልገናል።
እንግዲያውስ ከሁለት ሳምንት በኋላ እንድንገናኝ የመስፍን አበበን ቀጠሮን ያዥልኝ አቀናባሪያችን ብርሃን ታጫውትልናለች።
ጆች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደናደሩ።